ይህ የአሜሪካ ድምፅ ነው። በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በኢትዮ ሳት የሚተላለፈው የቅዳሜ ግንቦት 5 2015 ዓ.ም የአማርኛ ፕሮግራም አሁን ጀመረ። ዋሽንግተን ዲሲ የአክብሮት ሰላምታችን ይድረሳችሁ አድማጮች። የምሽቱ አስተናጋጃችሁ ቆንጂት ታዬ ነኝ። ብርሃን ኃይሉ ፕሮግራሙን ታቀናብራለች። ለምሽቱ ያሉንን መሰናዶዎች ከወዲሁ ላስተዋውቅ። መጠለያ የቸገራቸው የመጠለያ ጣቢያ ተፈናቃዮች
ምን እንሆን ነው እያልን ነው የምናለቅሰው። ተወዲ ላይ ያለው ሌላ ሁለት አባወራ አለ። አንዱ ስምንት 16 ነው ያለው። ወዲ ላይ ያለው ደግሞ ይኸውም በዚህ እዚህ ያለ ነው ደግሞ ሁለት አባወራንን አንዱ ስድስት በቃ ምኝታ የላቸው።
እርዳታ አጥጋቢ ነገር የለውም። እዛም ደግሞ ይሄ ዝናብ ሲጥል እንደዚህ ሆኖ እንደምናረገው እኔ አላውቅም። እንግዲህ እንደዚህ ብለን መቼም አለን ዛሬ ድረስ።
የሰማችኋቸው ደብረ ብርሃን ውስጥ ከሚገኙ ተፈናቃዮች የሁለቱን ድምፅ ነው። በዛሬው ምሽት ፕሮግራማችን በዚህ ሳምንት ከተላለፉ ፕሮግራሞች የመረጥናቸውንም ይዘናል። ለሁለተኛው አጋማሽ ደግሞ ሳምንታዊው የሙዚቃ ቃና ተሰናድቷል። እስከ 4 ሰዓት በሚዘልቀው ዝግጅታችን አብራችሁን እንድታመሹ እንጋብዛለን። የዓለም ዜና ይሆናል የሚቀድመው።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ህዝባዊ ወያነ ሓርነት ትግራይ ህወሓት ለኢትዮጵያ ብሔራዊ ምርጫ ቦርድ ያቀረበው የህጋዊ ሰውነት ስረዛ ጥያቄ ውድቅ መደረጉን ቦርዱ አስታወቀ። የህወሓት ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ተወልደ ገብረ ጻድቃን ፓርቲያቸው በጉዳዩ ላይ ተወያይቶ ምላሽ እንደሚሰጥበት ተናግረዋል። ሙልጌታ አጽብሃ አጠር ያለ ዘገባ አለው።
ከህጋዊ ፓርቲነት የተሰረዘው ህወሓት ህጋዊ ሰውነቱን ይዞ ለመቀጠል በአዋጁ መሰረት በድጋሜ የምዝገባ ጥያቄ ሲያቀርብና ቦርዱም ህጋዊ መሰረት አድርጎ ሲፈቅድ መሆኑ የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ አስታወቀም። ህወሓት ኃይልን መሰረት ያደረገ የአመፃ ተግባር ላይ መሳተፉን ማረጋገጡን ቦርዱ ጠቅሶም የፓርቲው ህጋዊ ሰውነት እንዲሰረዝ ጥር 10 2013 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ ባስተላለፈው ውሳኔ የፓርቲው ኃላፊዎች በፓርቲው ስም እንዳይንቀሳቀሱ፣ የፓርቲው ንብረት ህወሓት እዳ ካለበት እንዲከፍልና የቀረው ንብረት ለስነ ዜጋና ለመራጮች ትምህርት እንዲውል ወስኖ ነበር። ህወሓት ሚያዝያ 28 2015 ዓ.ም ለቦርዱ በጻፈው ደብዳቤ በትግራይ ክልል የነበረው ጦርነት በሰላማዊና ህገ መንግስታዊ መንገድ እንዲፈታ ፓርቲው ከፌዴራሉ መንግስት ጋር ስምምነት ላይ መድረሱን ጠቅሶ የቦርዱ የቀደመው ውሳኔ እንዲነሳለት መጠየቁን ቦርዱ አስታውቋል። ቦርዱ ትናንት ግንቦት 4 2015 ዓ.ም ባካሄደው ስብሰባ የፓርቲውን ጥያቄ መመርመሩንና የቀደመ ውሳኔውን አዋጅን መሰረት አድርጎ የተወሰነ መሆኑን ገልጾም ምንም እንኳን በደብዳቤው ላይ እንደተገለጸው ለቦርዱ ውሳኔ መሰረት የሆነው ኃይል መሰረት ያደረገ የአመፃ ተግባር አሁኑ ባይኖርም እንደገና ህጋዊ ሰውነቱን ለፓርቲው ለመመለስ የሚያስችሉ ድንጋጌዎች በአዋጅ 1162 ህዝባር 2011 ላይ ተደንግገው አይገኙም ብሏል። አክሎም የፓርቲው ህጋዊ ሰውነት የማስመለስ ጉዳይ በህግ የተደገፈ ሆኖ ስላላገኘው ጥያቄውን እንዳልተቀበለው አስታውቋል። ፓርቲው ህጋዊ ሰውነት ይዞ መንቀሳቀስ የሚችለው በአዋጁ መሰረት በድጋሚ የምዝገባ ጥያቄ ሲያቀርብና ቦርዱ ህጋዊ መሰረት አድርጎ ሲፈቅድ መሆኑ ገልጿል። እንዲሁም የፓርቲው አመራሮችና የንብረት ጉዳይን በተመለከተ የስረዛ ውጤት በመሆኑ እንደ አዲስ ሊጠየቁ የሚችሉ ሆኖ እንዳልተገኙ ቦርዱ ገልጿል። የቦርዱ ውሳኔ በተመለከተ አስተያየታቸውን የጠየቅናቸው የህወሓት ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ተወልደ ገብረ ጻድቃን ፓርቲያቸው በጉዳዩ ላይ ተወያይቶ ምላሽ እንደሚሰጥበት ተናግረዋል። በተመሳሳይ ዜና በትግራይ ክልል የሚንቀሳቀሱ ሳልሳይ ወያነና ባይቶና የተባሉ ፓርቲዎች የመስራች ጉባኤ እንዲያካሂዱ መወሰኑ የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው ደብዳቤ ገልጿል። ለአሜሪካ ድምፅ ሙልጌታ ጽበሃም መቀለም።
በሳውዲ አረቢያ የወደብ ከተማ ጀዳ ላይ ለንግግር የተቀመጡት የሱዳን ተፋላሚ ኃይሎች ልዑካን ንግግራቸውን ነገ እሁድም እንደሚቀጥሉ አንድ የሳውዲ አረቢያ ዲፕሎማት አስታወቁ። በሁለቱም ወገኖች ዘንድ ሰላማዊ ሰዎችን ከአደጋ የመከላከል ስምምነት ቢኖርም በካርቱም ዙሪያ ሌሊቱን የአየር ድብደባና ከባድ ውጊያ መካሄዱን ዲፕሎማቱ ተናግረዋል። ንግግሩን ያሰናዳችው ሳውዲ አረቢያ በመጪው አርብ በጅዳ በሚካሄደው የአረብ ሊግ ጉባኤ ላይ የሰራዊቱን አዛዥ ጀነራል አብዱል ፋታህ አልቡርሃንን መጋበዟን ዲፕሎማቱ ማስታወቃቸውን ሮይተርስ ዘግቧል። ይሁን እንጂ ባለው የጸጥታ ችግር አልቡርሃን በጉባኤው ላይ ሊሳተፉ አይችሉም ሲሉ ሌሎች ሁለት የባህር ሰላጤው ዲፕሎማቶች መናገራቸውን ዘገባው አመልክቷል። ከወራት በፊት የተከሰከሰው ግጭት በመቶዎች የሚቆጠሩ ሰዎች ሲገድል ከ200,000 በላይ የሚሆኑትን ወደ አጎራባች አገሮች አፈናቅሏል። ሌሎች 700,000 የሚጠጉ ሰዎችን ደግሞ የአገር ውስጥ ተፈናቃይ ማድረጉ ተዘግቧል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የፕሬዝደንት ባይደን አስተዳደርና ኤክስፐርቶች በቻይናና ሩሲያ መካከል የተጠበቀው ትስስር ለአስርት ዓመታት ተረጋግቶ የቆየውን የኒውክሌር ጦር መሳሪያ ቁጥጥር ሊቀለብሰው ይችላል ሲሉ ያላቸውን ስጋት ገለጹ። የዩናይትድ ስቴትስ ብሔራዊ ደህንነት ምክር ቤት የመሳሪያ ቁጥጥር ከፍተኛ ዳይሬክተር ፕራኔ ቫዲ ቻይናና ሩሲያ ቁልፍ በሆኑ የኒውክሌር ጦር መሳሪያዎች ቴክኖሎጂ ላይ ያላቸውን ትስስር እያጠነከሩ ሲሆን ከኢራን ጋር ያላቸውንም ግንኙነት እያሳደጉ ነው ማለታቸውን ብሉምበርግ ዘግቧል። አሁን ወደ ተለየ ዘመን እየገባን ነው ያሉት ቫዲ በቀዝቃዛው ጦርነት ወቅት የዩናይትድ ስቴትስና ሶቪየት ህብረት የኒውክሌር ሚዛናቸውን ለመጠበቅና የተወሰኑ የጦር መሳሪያ አይነቶች ላይ ገደብ አድርገው ነበር ሲሉ ለብሉምበርግ ተናግረዋል። ሮስ አተም የተባለው የሩሲያ አቶሚክ ኤነርጂ ድርጅት ለኒውክሌር ጦር ማብለያና ስሪት እንዲውል በከፍተኛ ደረጃ የበለጸገውን ዩራኒየም ለሚቀጥሉት 3 ዓመታት ወደ ደቡብ ቻይና እንዲልክ የተፈቀደለት መሆኑ አንድ የቻይና ጋዜጣ መዘገቡም ተመልክቷል። ወታደራዊ ጠበብት ሩሲያ ምናልባት ቻይና የኒውክሌር ጦር መሳሪያዎቿን እንድታስፋፋ ሳታግዛት አትቀርም የሚል እምነት እንዳላቸው ተዘግቧል። የቀድሞው የዩናይትድ ስቴትስ የባህር ኃይል አድሚራልና በአውሮፓ የኔቶ ኮማንደር የነበሩት ጡረተኛ ጀምስ ስትራቭሪድስ ለዋሽንግተን ፖስት እንደተናገሩት ዩናይትድ ስቴትስና ቻይና ወደ መደበኛው ጦርነት የሚገቡ ከሆነ ግጭቱ ወደ ኒውክሌር ጦርነት ሊያድግ ይችላል ብለዋል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ከጣሊያን ባለስልጣናትና ከካቶሊኩ ሊቀ ጳጳስ አቡነ ፍራንሲስ ጋር ለመነጋገር ዛሬ ቅዳሜ ሮም ገብተዋል። አቡነ ፍራንሲስ ቀደም ሲል በሰጡት መግለጫ ባለፈው ዓመት በሩሲያ የተጀመረው ጦርነት እንዲያበቃ ቫቲካን ከበስተጀርባ የሚካሄድ እንቅስቃሴ እያካሄደች መሆኑን መግለጻቸው በአሶሲየትድ ፕሬስ ዘገባ ተመልክቷል። ዘለንስኪ ከጣሊያኗ ጠቅላይ ሚኒስትር ጆርጃ ሜሎኒና ፕሬዝደንት ሰርጂዮ ማታሬላ ጋር ተገናኝተው እንደሚነጋገሩ ተገልጿል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
የዓለም ዜና አድምጠን ተመልሰናል። በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቨርቹዋል ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፈው የቅዳሜ ምሽት ፕሮግራማችን ይቀጥላል። መጠለያ የቸገራቸው የመጠለያ ጣቢያ ተፈናቃዮች ቀዳሚው ቅንብራችን ነው። ለረጅም ጊዜ በዘለቀውና ከፍተኛ መጠን ባለው የበልግ ዝናብ ምክንያት ለከፋ ችግር መዳረጋቸውን በደብረ ብርሃን መጠለያ ጣቢያ የሚገኙ ተፈናቃዮች ገለጹ። ተፈናቃዮቹ ከመጠለያው ባሻገር ይሰጣቸው የነበረው የምግብ ድጋፍ ከተቋረጠ 2 ወር እንዳለፈው ይናገራሉ። የደብረ ብርሃን ከተማ አስተዳደር ምክትል ከንቲባ በድሉ ውብሸት ከተማዋ ከአቅሟ በላይ ተፈናቃይ መያዟ በራሱ በተፈናቃዩና በከተማዋ ላይ ተጽዕኖ እንዳስከተለ ጠቅሰው የበጎ አድራጊ አካላትን ድጋፍ ጠይቀዋል። በአማራ ክልል የአደጋ መከላከልና የምግብ ዋስትና የቅድመ ማስጠንቀቂያና ምላሽ ዳይሬክተር ብርሃኑ ዘውዱ በበኩላቸው በክልሉ ከ660,000 በላይ ተፈናቃይ መኖሩን ጠቁመው ሰብአዊ ድጋፍ አድራጊዎች ለሰሜኑ ጦርነት ተጎጂዎች የለገሱትን ያህል ሰብአዊ ድጋፍ ለተፈናቃዮቹ እያደረጉ እንዳልሆነ ገልጸዋል። መስፍን አራጌ ዝርዝሩን ይዟል።
አዛውንቷ መዲና ታደሰ እድሜያቸውን በትክክል ባያውቁትም 70 ዓመት ይሆነኛል ይላሉ። ከኦሮሚያ ክልል ምስራቅ ወለጋ አኗ አካባቢ ተፈናቅለው ደብረ ብርሃን በሚገኘው ቻይና መጠለያ ካምፕ ውስጥ መኖር ከጀመሩ 2 ወር ሆኗቸዋል። ባለቤታቸውን ጨምሮ ሌሎች የቤተሰባቸው አባላት አሁንም በዚያው በኦሮሚያ ክልል ወለጋ እንደሚኖሩ የተናገሩት ወይዘሮ መዲና ወደ ደብረ ብርሃን የመጡበትን ምክንያት ሲያስረዱ
ሸኔ ወንድሞቻችን እህቶቻችን ታረዱብን
ወንድሞቻችን እህቶቻችን ተውስታችን መጀመሪያ ንብረታችን ተዘረፈ። ንብረታችንን ትዘርፉት ሩሃችንን ይዘን ወደ ከተማ ተነገባ። ከተማ ደሞ ገቡና ጨፈጨፉን። አሁን በመጨረሻ ተግስት ሆነን እንግዲህ ወንድሜን ጥዬ እህቴን ጥዬ እየተባባልን እንጠባበቅ አሙስ በሱቢህ ላይ ተጀመረ። እስከ 5 ሰዓት ሰማንያ ሰው ፈጁ። ይሄው ሸኔ ገባ ተጨፈጨፈ። ያማራ ቤት የት ነው እየተባለ ያማራም ቤት ምሩን እየተባለ እየተጨፈጨፈ በር እየተሰበረ አንድ ቤት 5 አንድ ቤት 6 አለቀ። በዛው እንግዲህ ተበናጓጉዴን አሙስ ጅማት አሙስ ሞቱ ጅማት ቀብረን ቅዳሜ እሁድ ይወጣል መጣን እና በዛ ደሞ ነፍሲቱ እንግዲህ እሳት ቢፈጃት ወዲ ልጅ ወጣለች ተብሏል። ለሩሃችን ደሞ እንግዲህ የቀበርነው ቀብረን በዱሬ ወደቀው ወርቆ ሸሽተን መጣን። ባለቤቴ እዛው ነው አሁን አንጋፋ ልጅም እዛው ነው።
የት
እዛው ወለጋ ቤታችንን እስቲ እንደው ቤታችንን ሁኔታ እናንተ ውጡልን ያ 80 ሰው ቲሞት እናንተ ውጡልን እኛ እስቲ ደሞ እስቲ በትግስት እስቲ ደሞ እንጠብቀውና እስቲ ቤታችንን እስቲ እንደው ደሞ የከተማ ቤታችንን የገጠሩ የለም እንጨቱም ቆርቆሮውም ተነቅሎ ሆዷል የለም የገጠሩ ቤታችን። አሁን የከተማ ቤት ደሞ ጥቂት እንግዲህ ሻል እንደው በትግስት እንጠብቀው ብሎ አሁን ወንድሜም አለ ባለቤቴም አለ ልጅም አንጋፋ ልጅ አለ።
ከኦሮሚያ ክልል ልዩ ልዩ ዞኖችና ወረዳዎች የመጡት ተፈናቃዮች እነርሱ ኦነግ ሸኔ ሲሉ የሚጠሩትን የኦሮሞ ነጻነት ሰራዊት ለግድያው፣ ለአካል ጉዳቱ፣ ለንብረት ዘረፋውና ለመፈናቀሉ ተጠያቂ ያደርጋሉ። መኖሪያቸውን በቨርጂኒያ ያደረጉት የታጣቂዎቹ ቃል አቀባይ ኦዳ ተርቢ ለአሜሪካ ድምጽ አፋን ኦሮሞ ዝግጅት ክፍል በተደጋጋሚ በሰጡት ቃል ታጣቂዎቻቸው በመንግስት ወታደሮች ላይ እንጂ በሰላማዊያን ሰዎች ላይ ጥቃት እንደማይፈጽሙ ገልጸው ተደጋጋሚ አስተባብለዋል። ተፈናቅለው ከመጡበት ጊዜ ጀምሮ የአካባቢው ማህበረሰብ የሚያደርግላቸው የምግብ ድጋፍ ከርሃብ ቢታደጋቸውም ተጨናንቀን እንኖርበታለን ያሉት ድንኳን ከሚጥለው ዝናብ አልተከላከለልንም ብለዋል።
ዝናብ ጥሎ እንትን ያለ ጊዜና ፈለቀ ውስጡ ይፈልቅ ጀመረ። ይሄ ክረምት እየመጣ እንዲ ወደ ልንደርስ ነው ምን ልንሆን ነው እያልን ነው የምናለሰው። ተወዴ ላይ ያለው ሌላ ሁለት አባወራ አለ አንዱ 8 16 ነው ያለው ወዴ ላይ ያለው ደሞ ይሁን በዚህ እዚህ ያለ ነው ደሞ ሁለት አባወራነን አንዱ 6 በቃ ምኝታ ያላቸው እና እንደዚህ ይሁን አሁን ሶስት አባወራም የሆነበት ቤት አለ እና እንደዚህ ይሁን ነው መሸም ያለ ነው። እንግዲህ ጌታ እንዲያለ ደሞ እንግዲህ ጦለት እያረግን ዙ ደሞ እንግዲህ እነዩ ብለን ዲፋ ብለና ደኔ ጌታ አሁን በቃ ንፋስ እንዲጣለ ትጎነጎናለኝ እየወደቀችም ነው እየወደቀም ነው አሁን እየቤቱ ሁላ ያን እየወደቀ ነው በቃ እንደው እኔ መሬት አልያዘም መሰለኝ እየወደቀም ነው። እንደው ምን መጨረሻችን ምንድን ነው አሁን ዝናብ የጣለለት መጨረሻችን ምንድን ነው እንዴት ነው ምን ሆነው?
ከወለጋ አኖ አካባቢ የመጡት ሌላዋ የድሜ ባለጸጋ ፋጢማ ሰን ናቸው። የአራት ልጆች እናትና የአራት ልጆች አያት መሆናቸውን የሚናገሩት ወይዘሮ ፋጢማ በአካባቢያቸው በደረሰው የጸጥታ መደፍረስ ሳቢያ ከልጆቻቸውና ከባለቤታቸው ተነጥለው አንድ ልጃቸውን ይዘው ወደ ደብረ ብርሃን ከመጡ ወር እንዳለፋቸው ገልጸዋል።
ያው በጭፍጨፋው ነው የመጣነው። ጭፍጨፋችን መጣን
ብቻውት ነው የመጣው።
አረ ይሁን ልጅን ይያለሁኝ አንድ ልጅ ይያለሁኝ
ባለቤቱ
እዛው ቀርቷል። እርዳታ አጥጋቢ ነገር የለውም። እዛም ደሞ ይሄ ዝናብ ሲጥል እንደዚህ ሆኖ እንደምናረገው እኔ አላውቅም። እንግዲህ እንደዚህ ብለን መቼም አለን እዛ ሊደረሳ።
ከምዕራብ ሸዋ ዞን ዳን ወረዳ የመጡት ጌትዬ ደርቤ ተፈናቃዩ የምግብ ድጋፍ ካገኘ ሁለት ወር እንዳለፈው አስታውቀዋል።
ዙሪያውን እንትን እያለ እየገባባቸው በቁፋሩ በምን እየተከላከሉ ነው። አሁን ያለ ሁኔታ በጣም ያው አስቸጋሪ ነው። ዝናቡ ችግርም አለ። የሚበላም አሁን ላይ በጣም አስቸጋሪ ነገር ነው። መንግስት እስካሁን ስንዴ ከሰጠው ሁለት ወር ጨርሶ ሶስት ወር ውስጥ ነው ያለው። በወር 15 ኪሎ ስንዴና ዘይት ምንም እንድ ነበር የሚለው ዘይቱም ስንዴውም በወር ቀርቶ በሁለት ወር እንኳን ቢደርስ አሪፍ ነበር። ሁለት ወሩን ጨርሶ ግን አሁን ሶስተኛ ወር ላይ ነው ያለው።
ተፈናቃዮቹ እየጣለ ካለው ዝናብና ከመጠለያው አለመመቸት ጋር ተያይዞ ለተላላፊ በሽታ እንጋለጣለን የሚል ስጋትም አላቸው። ከተማዋ ከአቅሟ በላይ ተፈናቃዮችን አስተናግዳለች የሚሉት የደብረ ብርሃን ከተማ አስተዳደር ምክትል ከንቲባ በድሉ ውብሸት ይህም ተፈናቃዩንና አካባቢውን ለውስብስብ ችግር ዳርጓል ብለዋል።
ይሄ ከተማ በተፈናቃይ በብዙ መልኩ አንደኛው የእነሱ ህይወት የተረጋጋ ነው ብሎ መውሰድ አይቻልም። በሁለተኛ ደረጃ ደግሞ ከተማው በሚያደርጋቸው የልማት እንቅስቃሴዎች ላይ የራሱ የሆነ አሉታዊ ተጽዕኖ አለው። አንደኛ የትኩረት ኤሪያ ወደ ተፈናቃው የማድረግ የምንፈልጋቸውን ልማቶች በዛ ፈጣን ለመስራት የተፈናቃይ ማናጅመንት ሲስተሙ በራሱ ችግር ጊዜ ውስጥ በመሆኑ ሁለቱንም አቀላይቶ ለመምራት ነው ከተማ አስተዳደሩ ባለፉት ዓመታት ጥረት እያደረገ ያለው። ይህም ሆኖ ግን ከፍተኛ የመጠለያ የምግብ አቅርቦት በጣም ክሪቲካል ችግር ነው ተብሎ ሊወሰድ የሚችልበት ሁኔታና ደረጃ ያሉት ማለት ይቻላል።
የከተማ አስተዳደሩ ባቄሎ ተብሎ በሚታወቀው አካባቢ ለተፈናቃዮች መጠለያ ግንባታ መጀመሩን ለአሜሪካ ድምፅ ከወራት በፊት ገልጾ ነበር። መጠለያው ግን በከተማዋ ውስጥ ያሉትን 30 ሺህ ተፈናቃዮች መያዝ እንደማይችል ጠቁሞ መንግስትና በጎ አድራጊዎች የመፍትሄው አካል እንዲሆኑ ጥሪ ማስተላለፉ ይታወሳል። ምክትል ከንቲባ በድሉም ይህንን ያጠናክራሉ።
በተለይ ከመጠለያ ጋር ያለው ችግር በጣም አስከፊ ችግር የምንለው ህጻናቶች በፋብሪካ ውስጥ አሁን ባለው ሁለት ባለሀብቶች ተለምነው በዛ ፋብሪካ ውስጥ ተጠልለው የሚገኙበት ሁኔታዎች ናቸው ያሉት። ከፍተኛ መጨናነቅ፣ በተለይ በዝናብ ወቅት ከፍተኛ ችግር ውስጥ የወደቁበት ሁኔታዎች ናቸው ያሉት። ይህን ከተማ አስተዳደሩ በተለይ የተፈናቃይ ግብረ ኃይልን አስተባብሮ በሚችሉ አቅም ራሱ ማናጅ ለማድረግ የተደረገ ጥረት እንዳለ ቢሆንም ከሰብአዊነት አኳያ ግን ከፍተኛ ችግሮች አሉ ተብሎ ሊወሰድ የሚችሉበት ሁኔታዎች ናቸው ያሉት። አሁን ከዩኤንኤችሲአር ጋር በመነጋገር የተወሰነ የመጠለያ ካምፕ በጅምር ደረጃ ለጊዜያዊ የሚሆን እየተሰራ ነው ያለ። እሱ በቂ ነው ተብሎ ሊወሰድ አይችልም።
በአማራ ክልል አደጋ መከላከልና ምግብ ዋስትና የቅድመ ማስጠንቀቂያና ምላሽ ዳይሬክቶሬት ዳይሬክተር ብርሃኑ ዘውዱ በተለይ ለጋሽ አካላት በሰሜኑ ጦርነት ሰሞን የነበራቸውን ያህል እንቅስቃሴ አለማድረጋቸው በክልሉ በተለያዩ ቦታዎች የሚገኙ ተፈናቃዮች ለከፋ ሰብአዊ ጉዳት መዳረጋቸውን አመልክተዋል።
በፊት ከነበረው በሰሜኑ ጦርነት ከነበረው ጋር የነበረውን ድጋፍ ወስደንና ለተፈናቃዮች የሚደረገውን ድጋፍ ወስደን አሁን ስናየው በጣም በዜሮ የሚሰላ አይነት ነገር ነው እና መደገፍ አለባቸው። ይሄኛውም አካባቢ ላይ ተፈናቅሎ ብዙ ኃይል ነው ያለ።
በተወሰኑ አካላት ጥረት ብቻ በአማራ ክልል በተለያዩ መጠለያ ጣቢያዎች ለሚገኙ ተፈናቃዮች በቂ መጠለያና ምግብ ለማቅረብ አዳጋች እንደሆነ ዳይሬክተሩ ያስረዳሉ።
የአካባቢው ማህበረሰብ ማድረግ ካለበት በላይ አድርጓል። የፌዴራል መንግስት ተገቢውን ድጋፍ እያደረገ አይደለም። ከአቅሙ በላይ ስለሆነ ድጋፉ በበቂ መልኩ እየሰጠ አይደለም። ምግቡን እራሱ አልቻለም። ስለዚህ ቢያንስ መጠለያ የሆነ እንደዛ ብንደጋገፍ። የክላስተር አለ የሼልተር ክላስተር የሚባል እና በዛ ውስጥ ሌሎች ኢንተርናሽናል ኮሚኒቲዎች በዚህ ክላስተር ውስጥ ሰፖርት ቢያደርጉ ቢያንስ በክረምቱ ጎርፍ አይሄድባቸው። አሁን ያለው ሲትዌሽን እንደተባለው አስቸጋሪ ነው። ተፈናቅሎ ሰው በውጭ ላይ ተኝቶ ዝናብና ጎርፍ እንዳይሄድበት የሚደረገው ጥረት ይህን ያህል ውጤት ያመጣል የሚል እንትን የለን።
እና ዳይሬክተሩ ገለጻ ከ660 ሺህ የሚልቁ ተፈናቃዮች በ40 ጊዜያዊ መጠለያ ጣቢያዎች ውስጥ ይኖራሉ በክልሉ። ከነዚህም የሚበዙት ከኦሮሚያ ክልል የተፈናቀሉ መሆናቸውን ጠቁመዋል። ከደብረ ብርሃን መጠለያ ጣቢያ ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ ነኝ።
መስፍን አራጌን ለዘገባው እናመሰግናለን። ወደ ቀጣዩ ቅንብር ስንሻገር ደግሞ የሱዳኑ ግጭት የአባይ ውሃ አጠቃቀም ድርድርን ሊያዘገየው እንደሚችል ተጠቁሟል። በሱዳን የጦር ኃይሎችና በፈጥኖ ደራሽ ድጋፍ ሰጪ ኃይሉ መካከል እየተካሄደ ያለው ውጊያ ኢትዮጵያ፣ ግብጽና ሱዳን በአባይ ወንዝ ዙሪያ ስምምነት ላይ ለመድረስ የሚያካሂዱትን ድርድር ቢያዘገየውም በህዳሴ ግድብ አሞላል ላይ ግን ምንም አይነት ተጽዕኖ እንደማይኖረው በዩናይትድ ስቴትስ የኢትዮጵያ አምባሳደር ዶክተር ስለሺ በቀለ አስታውቀዋል። አምባሳደር ስለሺ ይህንን የተናገሩት በአባይ ወንዝ ዙሪያ ያሉ ታሪካዊ ሁነቶችን፣ ዓለም አቀፍ ስምምነቶችንና የግል ምልከታዎችን የያዘው How This Happened, Demystifying the Nile በሚል ርዕስ ለህትመት የበቃ መጽሐፍ በተመረቀበት ወቅት ነው። በምረቃው ላይ የተገኙት የቀድሞ የዩናይትድ ስቴትስ አምባሳደር ዴቪድ ሺን ዩናይትድ ስቴትስን ጨምሮ የዓለም ሀያል አገራት በአባይ ወንዝ ዙሪያ ያላቸውን ታሪካዊ ተጽዕኖ ተንትነዋል። ስመኝሽ የቆየ ዝርዝሩን ይዛለች።
ባለፈው ሳምንት ዋሽንግተን ዲሲ በሚገኘው ጆርጅታውን ዩኒቨርሲቲ በተካሄደው How This Happened, Demystifying the Nile የተሰኘ በአባይ ዙሪያ የተጻፈ መጽሐፍ መረቃ ላይ ተገኝተው ውይይት ያካሄዱት በዩናይትድ ስቴትስ የኢትዮጵያ አምባሳደር ስለሺ በቀለ ከሶስት ሳምንት በላይ ያስቆጠረው በሱዳን ሁለት ጀነራሎችና አጋሮቻቸው መካከል የሚካሄደው ግጭት በኢትዮጵያ የህዳሴ ግድብ አሞላልና የሥራ ሂደት ላይ ምንም ተጽዕኖ እንደማያሳድር ገልጸው በአባይ ወንዝ አጠቃቀም ዙሪያ በኢትዮጵያ ግብጽና ሱዳን መካከል የቀጠለው ድርድር ግን ሊስተጓጎል እንደሚችል አመልክተዋል።
በሱዳን የተፈጠረው ሁኔታ የተጠበቀ አይደለም። ሱዳናውያን በቅርቡ ወደ ሰላማቸው እንደሚመለሱ ተስፋ እናደርጋለን። ነገር ግን እንደዚህ አይነት ሁኔታ ድርድሩ ላይ ተጽዕኖ ማሳደሩ አይቀርም። ስለዚህ ድርድሩን ያዘገየዋል። ግጭቱ ግን ይቀጥላል የሚል እምነት የለንም። ሱዳናውያን ወደ መደበኛ ኑሯቸው በቅርቡ እንደሚመለሱ እናምናለን። እንዲያም እንዲሆን እንጸልያለን። ያ ሲሆን ወደ ድርድሩ እንመለሳለን።
ኢትዮጵያ የታላቁ ህዳሴ ግድብ ሶስተኛ ዙር የውሃ ሙሌት በስኬት መጠናቀቁን ያስታወቀችው ባለፈው አመት መጨረሻ ነሐሴ ወር ላይ ሲሆን አጠቃላይ የግድቡ ግንባታ 91% መጠናቀቁን አምባሳደር ስለሺ አመልክተዋል። አምባሳደር ስለሺ በሶስቱ ሀገራት መካከል የሚደረገው ድርድር ግን አሁንም በአፍሪካ ህብረት በኩል መቀጠሉን አመልክተው እስካሁን ግን ይህ ነው የሚባል ውጤት ላይ አለመደረሱን ገልጸዋል። ኢትዮጵያ በሌላው ላይ ጉዳት ሳያስከትል የሚካሄድ ፍትሃዊ አጠቃቀም በሚል መርሆ መሰረት የህዳሴ ግድቡን ቀሪ ግንባታና አሞላል እያካሄደች መሆኑን ማስመረው ቀሪው ሶስቱ ሀገራት ወደፊት የአባይ ወንዝን እንዴት መጠቀም እንደሚችሉ የሚካሄድ ድርድር መሆኑንና ሱዳን ወደ መረጋጋት ስትመለስ እንደሚቀጥል አብራርተዋል።
በድርድሩ የሚቀረን ነገር እንዴት ወደፊት መሄድ እንደሚቻል ነው። ታላቁ የህዳሴ ግድብም ሆነ በግድቡ ዙሪያ የሚደረጉ ድርድሮች ወደፊት ከሚካሄዱት የልማት ስራዎች ጋር መቀላቀል የለባቸውም።
How this happened? Demystifying the Nile ወይም የአባይ እውነታዎች የተሰኘው መጽሐፍ ጸሐፊ የጆርጅ ታውን ዩኒቨርሲቲ መምህርና ፍሎሪዳ ዩኒቨርሲቲ ሳውዝ ኢስት አካዳሚክ ምክትል ፕሬዝዳንት የሆኑት ዶክተር ደረጀ በፍቃዱ ተሰማ ናቸው። መጽሐፉ ከአንደኛው ክፍለ ዘመን አንስቶ የኑቢያ የግብጽና የኢትዮጵያ ነገስታት በአባይ ዙሪያ የነበራቸውን ግንኙነት ሁለተኛውን የዓለም ጦርነት ጨምሮ የኢትዮጵያንና የአፍሪካን ታሪክ የቀየሩ ዓለም አቀፍ ክስተቶችን በአባይ ዙሪያ የተደረጉ ድርድሮችን ዓለም አቀፍ ስምምነቶችንና ሳይንሳዊ ሂደቶችን አካቶ ይዟል። ዶክተር ደረጀ 526 ገጾችን በያዘው መጽሐፋቸው የኤሌክትሪክ አገልግሎት ሳያገኙ በኩራዝ ባደጉበት አምቦ ከተማ ካሳለፉት ህይወት ተነስተው ታላቁ የኢትዮጵያ ህዳሴ ግድብ በአባይ ወንዝ ላይ እንዲገነባ ያደረጉ ታሪካዊ ክስተቶችን የቅርብና የሩቅ ሀገራትን ጫና ቀጠናዊና የውሃ ፖለቲካ ሚዛን ለውጦች እንዲሁም ውስጣዊ ግጭቶችን ዳሰዋል። መጽሐፋቸው ሲመረቅ ባደረጉት ንግግርም የህዳሴ ግድብ አሁንም በጨለማ ለሚኖሩ በሚሊየን የሚቆጠሩ ኢትዮጵያውያን ተስፋ መሆኑን አመልክተዋል።
So successful completion of the game is therefore
የኢትዮጵያ ህዳሴ ግድብ በስኬት መጠናቀቅ ለኢትዮጵያ ህዝብ እጅግ በጣም አስፈላጊ ነው። እንደውም ብዙዎች የህዳሴ ግድብ መጠናቀቅና ኤሌክትሪክ በሚሊየን ለሚቆጠሩ የህብረተሰብ ክፍሎች እንዲዳረስ ማድረግ ሀገሪቱን ለማዘመን የሚወሰድ መሰረታዊ እርምጃ ነው ሲሉ ይከራከራሉ። የህዳሴ ግድቡን ሄጄ በጎበኙበት ወቅት ካሰብኩት በላይ የገዘፈ መሆኑ አስገርሞኛል።
ዶክተር ደረጀ በመጽሐፋቸው መጨረሻ ያካተቱትን የግል ምልከታ ለመጻፍ የጥቁርና ነጭ አባይ መነሻ ከሆኑት ኢትዮጵያና ዩጋንዳ አንስተው እስከ መዳረሻው ሜዲትራኒያን ባህር ድረስ ተጉዘዋል። በጉዟቸው ባለፉበት ሀገራት የሚኖሩ ህዝቦች ከአባይ ጋር ያላቸውን ቁርኝትም መዝግበዋል።
The account of what I saw and heard from locals, tour guides,
በሌሎች ባለሙያዎች ስለ አባይ ከተጻፉ ታሪኮች በተጨማሪ የመጽሐፉ የመጨረሻው ምዕራፍ በየሀገሩ ከሚኖሩ ህዝቦችና አስጎብኚዎች ያየሁትና የሰማሁትን አካቷል። እነዚህ የጎበኙዋቸው 7 ስፍራዎች የጥቁር አባይ ምንጭ የሆነውና ከጣና በስተደቡብ 164 ኪሎ ሜትር ርቀት ላይ ሰከላ ወረዳ የሚገኘው አቡነ ዘራ አብሩክ፣ የጣና ሐይቅ፣ የኢትዮጵያ ህዳሴ ግድብ፣ ዩጋንዳ ውስጥ የሚገኘው ጂንጃ የተሰኘው የነጭ አባይ መነሻ ስፍራ፣ አልሞግራንድ የተሰኘው ሁለቱ አባዮች ካርቱም ውስጥ የሚገናኙበት ስፍራ ካይሮ አሌክሳንድሪያና አባይ በመጨረሻ ወደ ሜዲትራኒያን ባህር የሚገባበት ቦታ ናቸው።
የአባይ ኡነታዎች ከታሪካዊ ኡነቶች በተጨማሪ በአባይ ውሃ አጠቃቀም ዙሪያ የሚታየውን ኢፍትሃዊ አጠቃቀምና በቅኝ ግዛት ወቅት እንግሊዝ ከነበራት ጣልቃ ገብነት አንስቶ እስካሁን የሚታዩ ዓለም አቀፍ ተጽዕኖችን አጉልቶ ያሳያል። በመጽሐፉ ምረቃ ላይ በተካሄደ የፓናል ውይይት ላይ የተካፈሉት በኢትዮጵያ የቀድሞ የዩናይትድ ስቴትስ አምባሳደር ዴቪድ ሺንም የአባይ ተፋሰስ ሀገራትና ሌሎች የዓለም ሀያላን ሀገሮች በአባይ ውሃ አጠቃቀምም ሆነ በህዳሴ ግድብ ግንባታ ዙሪያ በታሪክ የነበራቸውን ሚና ያብራሩ ሲሆን በተለይ ዩናይትድ ስቴትስ በአባይ ዙሪያ ያላት ፖሊሲ ስልጣን ላይ ከሚወጣው መንግስት ጋር አብሮ የሚቀያየር መሆኑን አስመረውበታል።
Prior to the Trump administration to the Trump administration I think the Trump administration
በግልጽ እንደሚታየው ከትራምፕ አስተዳደር በፊት የነበረውና ከትራምፕ አስተዳደር በኋላ ያለው የአሜሪካ ፖሊሲ ሊያያል። ከዚያ በፊት በአባይ ጉዳይ ላይ የነበረው ፍላጎት በጣም ዝቅተኛ ነበር። እንደ አውሮፓውያን አቆጣጠር ከ1996 እስከ 1999 በኢትዮጵያ አምባሳደር በነበርኩበት ወቅት ክሊንተን ቢያንስ አባይ እንዴት የግጭት መንስኤ ሊሆን እንደሚችልና በአሜሪካ ፍላጎት ላይ ሊያሳድር ስለሚችለው ተጽዕኖ ትኩረት እንዲያደርጉ ተደጋጋሚ ግፊት አድርጌ ነበር። ነገር ግን ምንም ፍላጎት አልነበረም። ምናልባት በወቅቱ አሜሪካ ከኢትዮጵያ ከግብጽ ጋር ጥሩ ግንኙነት ስለነበራት መሃል መግባቱን ስላልፈለገች ሊሆን ይችላል። እስከ ትራምፕ ድረስ የነበሩት አስተዳደሮችም ተመሳሳይ አቋም ነበራቸው። ትራምፕ ወደ ስልጣን ሲመጡ ግን ከግብጹ ፕሬዚደንት አልሲሲ በቀጥታ በቀረበላቸው ጥያቄ መሰረት አሜሪካ ግምጃ ቤት ጉዳዩን እንዲያሸማግል ሾሙ።
ከቅርብ ጊዜ ድረስ የውሃ መስኖና ኢነርጂ ሚኒስትር የነበሩትና የህዳሴ ግድብ ድርድሮች ላይ ኢትዮጵያን ወክለው የሚደራደሩ ከፍተኛ የሀገሪቱን ባለሙያዎች በመምራት የሚሳተፉት አምባሳደር ስለሽም እንዲሁ ከውጪ የሚመጡ ተጽዕኖች ኢትዮጵያ በአባይ ወንዝ ላይ ያላትን የመጠቀም መብት የሚጋፋ መሆኑን ጠቁመዋል።
በአብዛኛው በአፍሪካ ሳይድ ያሉ ሀገሮችን የመጫን ሀብታቸውን በአግባቡ አልምተው እንዳይጠቀሙ ያን አይነት ተልእኮችና ሀሳቦች ይቀርባሉ። አንፎርችኔትሊ የዓለም ሕዝብ ማንኛውም ሰው ነው፣ በልማት ተጠቃሚ ሊሆን ይገባዋል። ተፈጥሮ የሰጠውን እግዚአብሔር የሰጠውን ጸጋ አልምቶ መጠቀም ይገባዋል። ነገር ግን አንተ የተሰጠህን ትተህ ለሌላኛው አሳልፈ ስጥ የሚል ትእዛዝ ኬትም የለም። ነገር ግን ብዙዎቹ ተጽዕኖች የሚመጡት ከዛ አይነት አስተሳሰብ ነው። ኢትዮጵያ ደግሞ በመልካም ጉርብትና ሀብትን ይህን የተፈጥሮ የተሰጠነውን ጸጋ በጋራ እንጠቀም፣ ኢትዮጵያም የራሷን ድርሻ ትጠቀም፣ ሌሎችም ድርሻ ያገኙ፣ እነሱም አደገኛ ችግር ውስጥ መግባት የለባቸውም ብላ የምታስብ አገር ነች። የሌላው አስተሳሰብ ግን እናንተ እጃችሁን አጣጥፋችሁ በድህነት ኑሩ፣ ውሃውን አሳልፋችሁ ለሌላ ስጡ ነው። ምንም እንኳ ህዳሴ ግድብ ውሃውን ኮንሱም አድርጎ ወይም ደግሞ ውሃውን የሚጠጣ ነገር የለም፣ በሪዘርቫር አስቀምጦ በአመቱ ሙሉ አሰራጭቶ የሚያሳልፍ ነው። በዛ መልክ ለሚሰራ ፕሮጀክት የዚህ አይነት ጭቅጭቅ መኖር አልነበረበትም ሲጀመር። ነገር ግን የዓለም ጂኦፖለቲክስ የመሳሰሉት ነገሮችን ይዘው በሚንቀሳቀሱ ጊዜ እንዲህ አይነት ተጽዕኖ ያሳድራሉ። በጎ ያልሆኑ ተጽዕኖቹ ይበዛሉ ከበጎዎቹ ይልቅ።
በአሁኑ ወቅት ከ65 ሚሊዮን በላይ የሚሆነው ህዝቧ ኤሌክትሪክ እንደማያገኝ የምትገልጸው ኢትዮጵያ 85 ከመቶ የሚሆነው የአባይ ውሃ ከኢትዮጵያ የሚመነጭ ሆኖ ሳለ ውሃውን እንዳትጠቀም መደረጓ ፍትሃዊ አለመሆኑን በተደጋጋሚ ትገልጻለች። 90 ከመቶ የሚሆነው የውሃ አቅርቦቷን ከአባይ የምታገኘው ግብጽ በበኩሏ የውሃ መጠኑ ከቀነሰ አደጋ ላይ ወድቃለሁ በሚል ኢትዮጵያ ያለ አሳሪ ስምምነት ግድቡን መሙላት መቀጠሏን ትቃወማለች። ሁሉም የአባይ ተፋሰስ ሀገራት ውሃውን ፍትሃዊ በሆነ መልኩ መጠቀም ይችላሉ የሚሉት አምባሳደር ስለሺ ታዲያ ዶክተር ደረጀ በመጽሐፋቸው እነዚህን ሁሉ ውስብስብና የተሳሰሩ የአባይን እውነታዎች በዝርዝር ማካተታቸው የአባይን ትክክለኛ ገጽታ ለማሳየት ይጠቅማል ሲሉ አስተያየታቸውን ሰጥተዋል።
መጽሐፉ በጥሩ ሁኔታ ብዙ ነገሮችን ዘግቦ ይዟል። ሂስቶሪካል የሆኑ ነገሮች ባለ ታሪካዊ ከናይል ዙሪያ የነበሩ ነገሮችን መጽሐፍ ውስጥ እንዲካተቱ ተደርገዋል። ውሃው ራሱ ሃይድሮሎጂ ምን ይመስላል፣ የተለያየ አገር ውስጥ ስለ ውሃው ኮንትሪቢሽን ስለመሳሰሉት፣ ህዳሴ ግድብን ልንገነባ ስንነሳ ደግሞ ታሪካዊ አመጣጡ ምን ይመስላል፣ የተለያዩ መንግስታት ባለፉ መንግስታትም በአሁንም እይታዎች ምን ይመስሉ ነበር የሚለውን አካቶበታል። እንዲሁም በውስጡ ደግሞ ህዳሴ ግድብ ሲገነባ የፕሮጀክት ማኔጅመንቱ፣ ሳይንሱ የመሳሰሉትን ነገሮች በውስጡ በጥሩ ሁኔታ ጠርዞ ያዘ ጥሩ ሪፈረንስ ማቴሪያል የሚሆን ነው። በተለይ የዓለም አቀፍ የውሃ ህጎች ምን ይመስላሉ የሚሉትንም እንደዚሁ አስቀምጠዋል። በናይል ውስጥ በነበሩ ክርክሮችና ድርድሮች እንዲሁም ስምምነቶች ምን ምኖች እስካሁን ደረጃ አሉ በአግሪመንት ደረጃ እነሱን አካቶ የቀረበ ጥሩ ሪፈረንስ ቡክ ነው ማለት ነው።
በመጽሐፉ ምረቃ ላይ የተገኙ ሌሎች ምሁራንና ተመራማሪዎችም ዘላቂ ልማት፣ ፍትሃዊ አጠቃቀምና የአባይ ወንዝ ልማትን የሚመለከቱ ፖሊሲዎች ዙሪያ ማብራሪያ ሰጥተዋል። የአባይ ወንዝ ተፋሰስ ሀገራትን ያማከለ የውሃ አጠቃቀም ማዕቀፍ ዙሪያ የሚደረግ ጥናትና በመጪዎቹ ዓመታት የአየር ንብረት ለውጥ፣ የህዝብ ብዛትና የፖለቲካው ሁኔታ በአባይ ውሃና አጠቃቀም ላይ የሚያሳድሩት ተጽዕኖም ውይይት ተደርጎባቸዋል። በእንግሊዝኛ ተጽፎ ለህትመት የበቃው መጽሐፍ ወደ አማርኛና ወደ አረብኛ እየተተረጎመ መሆኑንና በቅርቡ ለህዝብ እንደሚደርሱ ዶክተር ደረጀ ገልጸውልናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየን ለዘገባው እናመሰግናለን። አድማጮች የምትከታተሉት የቅዳሜ ግንቦት 5 ምሽት ፕሮግራማችንን ነው። ባጭር ሞገድ በ19 እና በ25 ሜትር ባንድ በኢትዮሳት እንዲሁም ዌብሳይታችን amharic.voanews.com ላይ ልታደምጡ ትችላላችሁ። ቀጣዩ ዝግጅት ወደ መቀሌ ይወስደናል። የእናቶችን ቀን ምክንያት በማድረግ በመቀሌ ከተማ የእናቶችን ብርታት የሚያሳይ የስዕል ትዕይንት ለጎብኚዎች ቀርቧል። ይህ ትዕይንት እናቶች ለእናቶች ተብሎ በሚታወቅ ማህበር ከወጣት ሰዓሊያን ጋር በመተባበር የቀረበ ነው። ሙልጌታ አጽብሃ በጉዳዩ ዙሪያ ተከታዩን ዘገባ አድርሶናል።
በመቀለ ከተማ የተዘጋጀው ይህ የስዕል ትዕይንት ያስተባበረችና የራሷም አንድ ስዕል ይዛ የቀረበች ምንያ ሐዱሽ የእናቶች ፈተናም ጥንካሬና ፍቅር ለማሳየት የተዘጋጀ መድረክ ነው ብላለች። እናት ኤግዚቢሽን የሚል ስያሜ የተሰጠው ይህ ትዕይንት ወጣት ሰዓሊያን ስራዎቻቸው ያቀረቡበት መሆኑ ተናግራለች።
የምታየው የእናቶች ስዕል ይዘን ነው የቀረብ ነው እና ሁሉም ሰዓሊ በየፐርስፔክቲቭ ይዞት የቀረበ ስዕል አለ እና ይህንን የሚገልጽልን የእናት ፍቅር አለ። የተበደለችውን እናት፣ ምንም የሌላት እናት፣ የምትሰጥ እናት፣ ብዙ ነገር ይዘን በየራሳችን እይታ ይዘን መጥተናል። ስዕል ከ23 በላይ ስዕል አለን እና ከ20 ሰዓሊ በላይ የተሳተፈበት ኤግዚቢሽን ነው። እናቶች ለእናቶች የሚባል ድርጅት አለ እና እሱ ያዘጋጀው የስዕል ትዕይንት ነው። የእናቶች ቀን እያከበርን መጥተናል። በእናቶች ስም አደባባይ ተሰጥቷቸዋል። ስዕል እንደምናውቀው ልክ ስታየው ከውጭም የመጣውን ኤቭሪዋን አንደርስታንድ ሊያደርገው የሚችለውን ነገር ነው። ልክ ስታየው ገላጭ ነው። አንዱ ከአክቲቪቲዎቹ የመረጥ ነው ስዕል እንዲሆንና ሁሉም ሰው መጥቶ እንዲጎበኝ እና ያለውን ነገር ደግሞ ተረድቶ ለቀጣይ የሚያስተካክለውን ነገር ማለት እይታችን እናት ላይ ያለንን እይታ፣ ሴት ላይ ያለንን እይታ እንድናስተካክል ስለሚረዳን ማለት ነው።
በስዕል ትዕይንቱ እናቶች ለልጆቻቸው የሚከፍሉት መስዋዕትና የሚያሳዩት ፍቅር የሚያሳይ ነው ያለችው ምንያም፣ በተለይ በጦርነቱ ለነበረ ማህበረሰብ ተስፋ ለማሳየት የተዘጋጀ ነው ብላለች።
አሁን እዚህ ያሉትን ስዕሎች አሁን አንድ እናት ሁለት ልጆች እንዲያቅፋ ሁለቱ ጡቶቿ ደግሞ እያጠባች ትታያለች እና እሱ የሚያሳየው አሁን ለልጆቿ እኩል እንደምታይ እና ደግሞ ፊቷ ላይ በጣም ፈገግታ ይታይባታል። እሱ የሚገልጸው አሁን ተቀባዩ ነው ደስተኛ መሆን ያለበት፣ እሷ ግን ልክ ስትሰጥ ደስታዋ ይበዛል። ለዛ ነው ኤክስፕሌን ያደረገው። አሁን እዚህ የሰራ ነው አንዳንዶቹ የነበረን የሁለት ዓመቱን የሚገልጽ ስዕል አለን። አብዛኛው ግን ብሩህ ተስፋ የሚያሳይ ማለት ከአሁን በኋላ ሰላም ነው እንጂ ጦርነት ላይ መዘፈቅ እንደሌለብን የሚያሳይ ስዕሎች ናቸው እዚህ ይዘን የመጣ ነው እና ከአሁን በኋላ ደግሞ እንደ አንድ ምዕራፍ ብለን ሁሉም ነገር በሰላም እንድንጀምረው ብለን ከነበረንን ሀዘን ከነበረን ጭንቅ እንድንወጣ ብለን ያዘጋጀነው ነውና ሰዎች መጥተው ሲያዩ ኦኬ ለካንዲ ነው ተስፋ አለን እናምን ኤግዚቢሽን እንኳን መከፈቱ አሁን መጥተው ኦ ኤግዚቢሽን ተከፈተ ማለት እንደ ትሬኒንግ ፖይንት ነው የሚሆነው።
ሀፍተገነት አለማየሁ የተባለ ሁለት ስዕሎች በትዕይንቱ ይዞ የቀረበ ወጣት በበኩሉም
አንደኛው ስዕል አንድ እናት አለች ያው እንደ ንግስት ምናያት አለች እና ያንን ንግስት ያሸከምናት ኃላፊነቱን የቤት ኃላፊነት ነው እንጂ ንግስናው እንዳልሆነና ያንን ንግስትና የራሷ ጫና በሷ ብቻ ጫና እንዳልና ያንን ጫና ለሁላችን እንደሆነ እንዲታወቅልኝ ፈልገውና የሷ ብሎ ነገር እንደሌለ ያ ሁላ ጫና ዶርሳባትም ስቲል ግን እናትነቷ እንደማይለቅና አሁንም እንደ ንግስት እንደሆነች የትልቅነት ቦታ እንዳላት አንደኛው ደግሞ እናቶችን ደስታ ለመግለጽ ነው ያው የእናቶችን ደስታና ፍቅር ብርሃናቸው ያው ጥሩ ነገራቸው ለማየት ነው እና የሚያርጉት ሁሉ ሳክሪፋይ የሚከፍቱት ለልጃቸውና በደስታ እንደሚከፍሉት ለማሳየት።
በሰሜን ኢትዮጵያ ጦርነት ምክንያት በህዝቡ የደረሰ ጉዳት ዋናው ተጠቂ እናቶች በመሆናቸው በቀረቡት ስዕሎች እናቶች ያሳለፉት ስቃይና ቀጣይ ተስፋቸው ለማሳየት ጥረት ተደርጓል ብሏል ሀፍተገነት።
በተለይ ደግሞ በዚህ ሁለት ዓመት የነበረው እናቶች ጋር የነበረው ጭንቀትም ሁሉም ነገር የነበረው ጫና ጥንካሬያቸውን ማሳየት ሞክሮናል። ያው ስቲል እስካሁን ደግሞ ያለውን አር ቴራፒ ያስፈልጋል። ብዙም እየተጎዱም አሉ። እነሱም ተስፋ የሚሆናቸውና ወደፊትም ፊቸሪቲ የተሻለ እንዲሆንላቸው ያው ይገልጻል ያልናቸውን አሉ እና በዚህ ሁለት ዓመት የተፈጸሙ ችግሮችም የሚያጠቃልልን እዚህ ስዕል ላይ ያለና የብዙዎችን ሳሪዎች ስለሆነ በተለያየ አይነት ለእናቶች የሚገልጽም አለ ስራ።
የስዕል ትዕይንቱ በመቀለ ከተማ ከጉንበት 1 እስከ 5 2015 ዓ.ም ለተመልካች ክፍት ተደርጓል። ስዕሎቹን እየጎበኘች ያገኘኋት እጸገነት ገብረ የተባለች የከተማዋ ነዋሪ
ጠብቄ የመጣሁት ነገር ነበረ። እዚህ መጥቼ ያገኘሁት ደግሞ ሊትራሊ የተለየ ነገር ነው እና የትግራይ እናቶች በጣም ብዙ መከራና ስቃይ አሳልፈዋል። ግን ይሄው ኤግዚቢሽን ስታይ በተስፋ በጣም ደስ በሚል ነገር ነው የተተካውና እንደዚህ አይነት ኤግዚቢሽኖች ራሱ ቢስፋፉ በጣም ደስ ይላል። ያለፈው ነገር የሚያስረሳ በጥሩ ነገር የሚያስታውስ ነገር ስለሆነ ላይክ በጣም ደስ ይላል። በብዙ መንገድ እናቶችን ይገለጻሉ። በሙዚቃም ሊሆን ይችላል፣ በፊልም፣ በብዙ ነገር። ግን አርት ላይ ሲሆን የራሱ ውበት አለው። ተፈጥሯዊ ውበትና የሆነ አይተው ራሱ ፊልም ታረገው ነገር አለ የሚገባክ ያንን ሰው ሳይነግርክ ሆን አንደርስታንድ የምታረገው ነገር አለና ሊትራሊ ፊሊንግ አለ። የእናትህ ምን አይነት ፕሪሺየስ እንደሆነች ምን አይነት ዩኒክ ክብር እንደሚገባት እዚህ ኤግዚቢሽን ላይ ያያቸው ሁሉም ደስ ይላሉ። ግን ስፔሲፊካሊ የሆነች እናት ሁለት ልጆቿን አቅፋ ባለማዳላት ለሁለት ልጆቿ እኩል ትሪት ስታረጋቸው የሚገልጽና ሁለት ጎረቤት ተማማቾች ከልባቸው ሲስቁ ያለውን ስዕል በጣም ወድጀዋለሁ።
የኪነ ጥበብ ስራዎች በማጠናከር በጦርነቱ ለነበረ ማህበረሰብ ስነ ልቦናዊ ድጋፍ እንዲያገኝ ማድረግ ይገባል ነው ያሉት አስተያየት ሰጪዎቹም። ለአሜሪካ ድምፅ ሙልጌታ አጽባሃም መቀለም።
ሙልጌታ አጽባሃን ለዘገባው እናመሰግናለን። በመቀጠል የሚቀርበው ደግሞ በእንግዱ ወልዴ ተዘጋጅቶ የሚቀርበው ሳምንታዊው የሙዚቃ ቃና ነው። መልካም ቆይታ።
ጤና ይስጥልኝ፣ እንደምን አመሻችሁ። ዘወትር ቅዳሜ ምሽት የምንቀርብላችሁና ዘና የምንልበት ሳምንታዊው የሙዚቃ ቃና አሁን ጀምሯል። ሄሩት በቀለ በ80 ዓመቷ ትናንት አርፋለች። ከ66 ዓመታት በፊት ወደ ሙዚቃው ዓለም የመጣችው ሄሩት በቀለ ከመጀመሪያዎቹ ዘመናዊ የሴት አንቀንቃኞች መካከል ትመደባለች። ለምሽቱ የሙዚቃ ቃና መክፈቻ እንዲሆን የመረጥኩላችሁ ህይወት እንደ ተሸክላ የተሰኘውን ዜማ ነው። አይቀር መንፈራገጥ የአሁድ እስኪሞላ፣ ወርቅ እስክትሰበር ህይወት እንደ ተሸክላ፣ ጣራና ግድግዳ በወርቅ ቢሰራ፣ ገንዘብ ተቆልሎ ቢመስል ተራራ፣ በከፋ ጨለማ በዚያ በሙት መንገድ ተከትሎ አይሄድም ሀብት የስጋ ዘመድ። ሂሩት በቃል
sagis kanto sauzan gatat negal falen la lai male funrasto ai kal umma ተራገጥ ያሆንስ ከማላ ወድቀስ ከተሰበር ህይወት እንደሸክላ ህይወት እንደሸክላ አይቀር መንፋገጥ ያሆን እስከ ሞላ ወድቃ እስከ ተሰበር ህይወት እንደ ሸክላ
የሰባት ልጆች እናት የሆነችው ሩት በቀለ 10 የልጅ ልጆችንና 7 የልጅ ልጅ ልጆችን አይታለች። በአንድ ወቅት ከባልደረቦቿ ጋር ሰብሰብ ብላ ከተናገረች ቀልድ የሚከተለው ተጠቃሽ ነው።
ዛሬ እናወራላችሁ ዶክ ስለ አንድ ባቡርና ስለ አንድ ኤምትሬ መኪና ነውና፣ አንድ ኤምትሬ መኪና ወደ መሻለኪያ ይሄዳል ማለት ባቡር ጣቢያ አካባቢ ማለት ነው። በኋላ ባጋጣሚ ሹፌሩ ፍሬንሲስ ኤንትሬው ሲያይ ለካ ባቡር መጥቷል። ምን እዚህ እንደሌድበት ነው ይጭ እንዶ ይጭ አለ። አሁንም ደግሞ እዚህ እንደሌድበት እንዶ ይጭ ያለ ኤንትሬ መልሶ ባቡር ሰማና
ሂሩት ዘፋኝ ብቻ ሳትሆን ቀልድ አዋቂም እንደነበረች የሚያመላክት ነው። አብዛኛው የሙዚቃ ህይወቷን በፖሊስ ሰራዊት ሙዚቃ ቡድን ውስጥ ያሳለፈች ሂሩት በቀለ በስተኋላ ህይወት ዘመኗ መንፈሳዊ ዜማዎችን በማዜም ላይ አተኩራ ነበር። ወደ በኋላ አንድ የሂሩት ዜማን ደግመን እንሰማለን። ነፍሷን በገነት ያኑርልን። በመከታተል ላይ ያላችሁት የሙዚቃ ቃናን ነው። የማስተናግዳችሁ እንግዳ ወልዴ ነኝ። በመቀጠል ኦርሊያንስ በተሰኘው የሙዚቃ ቡድን በሌሪ ሆፕን መሪነት የተዘመውን ስቲል ደ ዋን ልጋብዛችሁ። ለብዙዎቻችሁ አዲስ ያልሆነ ቆየት ያለ የፍቅር ዜማ ነው። አብረን ሆነን ረጅም ጊዜ ቢቆጠርና አልፎ አልፎም ችግር እንኳ ቢኖርም አሁንም ምርጫ አንቺ ነሽ ላሉ ሌሪ ሆፕን እና ዘ ኦርሊየንስ በዚህ ስቲል ዘ ዋን በተሰኘው ዜማቸው የሙዚቃ ቃና ይቀጥላል። አቤት ትናንትና ዛሬ ቢሆን ኖሮ ይለናል አለማየሁ እሸቴ። እያደመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የተላለፈውን የቅዳሜ ምሽት የሙዚቃ ቃና ዝግጅታችንን ነው። የማስተናግዳችሁ እንግዲህ ወሌ ነኝ። አድማጮች የሙዚቃ ምርጫ ካላችሁ እንዲሁም በዝግጅታችን ላይ አስተያየት ካላችሁ በቁጥር ሲደመር 1-202-251-3505 በዋትሳፕ ላይ ልታደርሱን ትችላላችሁ። ወይም ደግሞ ሆርን አት ቪኦኤ ኒውስ ዳት ካም በሚለው የኢሜይል አድራሻ መልእክታችሁን ብትልኩልኝ ደርሰናል።
Hey y'all, listen, last night I was out with some of the cats in the band.
ሂት ደ ሮድ ጃክ ሬይ ቻርለስ ተወዳጅ ዜማዎች አንዱ ነው። ሳተርዴ ላይቭ የተሰኘው የእንግሊዝ የምሽት ቴሌቪዥን ፕሮግራም በመድረክ ላይ ያዜመውን ነው የሚጋብዛቸው።
And you know, friend,
I was so excited. I just left that. I started whistling to myself. Oh, man. I'm thinking when I get home, my woman gonna be so glad to see me. I know she gonna open the door. And she gonna open her arms. And I know she gonna open. I was wrong as hell. I tell you right now, she was waiting on me, all right, right in the middle of the living room floor. I couldn't believe what was happening. The woman went crazy. She stopped yelling and screaming at me, talking about it. Yeah. I didn't quite understand it at first, you know what I mean? So mean, you're the meanest old woman that I've ever seen. I guess if you said so, I'm gonna have to pack my things and go.
That's right, no, no.
The temperature of my face.
Don't come back.
You're making me mad here now, woman.
Don't come back.
I don't think you know who you're talking to.
Don't come back.
I don't have to take that kind of talk from nobody.
Don't come back.
Say what?
ለዛሬ የመጨረሻ ፍቃችን የሚሆነው ለመግቢያችን ላይ ደምጥናትና በትናንትናው ዕለት በሞት በተለየችው ሂሩት በቀለ ዜማ ነው። ኢትዮጵያ ሀገሬ። እኔም በዚሁ ሙዚቃ ነው የሚሰናበታችሁ። አብራችሁን ስለቆያችሁ አመሰግናለሁ። እንግዲህ ወልደነኝ የሳምንት ሰው ይበለን። ሰላም።
Thank you.
አሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ከዋሽንግተን ዲሲ ሲተላለፍላችሁ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ይጠናቀቃል። አብራችሁን ስላመሻችሁ እናመሰግናለን። ነገ በሬዲዮ መጽሔት እስከምንገናኝ ፕሮግራሙን ከመራችልን ከብርሃን ኃይሉ ጋር ያስተናገድኳችሁ ቆንጅት ታዬ ነኝ። በሰላም እደሩ።